ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
Many of those who will have been directly affected by the shooting may be migrants to New Zealand.
የዚህ ጥቃት ብዙዎቹ ሰለባዎች ኒውዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። እነሱ እኛ ማለት ናቸው።
በሁለት መስጊዶች ላይ የደረሰውን ጥቃት አስመልክቶ የኒውዚላንድ ጠቅላይ ሚኒስትር ከሰጡት አስተያየት ተቀነጨበ ነው የሰማችሁት። ዝርዝሩ በእደቱ አብይ ርዕስ ይዘነዋል።
ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ መጋቢት 6 ቀን 2011 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኒውዚላንድ ውስጥ ክራይስትቸርች በሚገኙ ሁለት መስጊዶች ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርን አስከፊ ኃይል ተጠቃሚነት ተግባር ብለውታል። ሁለት ወንዶችና አንዲት ሴት ታስረው አንድ ሰው ወደ ኋላ ተለቋል። ማናቸውም ቢሆኑ የጸጥታ ክትትል የሚደረግባቸው አልነበሩም ብለዋል አርደርን። አንድ የ28 ዓመት ዕድሜ ወጣት የግድያ ክስ ተመስርቶበታል። የፖሊስ ኮሚሽነር ማይክ ቡሽ በገለጹት መሰረት ነገ ፍርድ ቤት እንዲቀርብ ይጠበቃል። ቡሽ የሰውየውን ማንነት ከመግለጽ ተቆጥበዋል። የኒውዚላንድ ቴሌቪዥን ግን ተጠርጣሪው ግራፍተን ከተባለው ኒው ሳውት ዌልስ የመጣ ፕሪንተን ታርተን ነው ብሏል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞይሰን ተከሳሹ የሀገራቸው ዜጋ መሆኑን አረጋግጠዋል። ጽንፈኛ የቀኝ ክንፍ ነውጠኛ አሸባሪ ነው ሲሉ ገልጸውታል። ዋናው ተጠርጣሪ የማጥቃቱን ተግባር ጭንቅላቱ ላይ በታሰረ ካሜራ በፌስቡክ በኩል በቀጥታ እንዲሰራጭ አድርጓል። በአንደኛው መስጊድ ላይ ሰዎች እንዴት እንደተገደሉ ያሳያል። ሶሻል ሚዲያዎች ዘግናኝ የተባለውን የግድያ ምስል እንዲያስወግዱ ተጠይቀዋል።
የአቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጄት አውሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላይን ኤር ጄት አውሮፕላን ጋር እንደሚመሳሰል ገልጸዋል። የአውሮፕላኑ የበረራ መረጃና ድምጽ የሚቀርጹ ቋቶች ለምርመራ ፈረንሳይ መግባታቸው የሚታወቅ ነው። በሳተላይት የተመዘገበ መረጃ ባሳየው መሰረት የኢትዮጵያው አየር መንገድ በረራ 302 እና 189 ሰዎች ያለቁበት የኢንዶኔዥያው ላይን ኤር በረራ 610 አውሮፕላኖች በመቶዎች ጫማ ለሚቆጠር ርቀት አቅጣጫ አልባ ላይና ታች እየተንገዳገዱ ይበሩ ነበር ተብሏል። ይህም አብራሪዎቹ አውሮፕላኖቹን ለመቆጣጠር ይታገሉ እንደነበር ያሳያል። ሁለቱም የአውሮፕላኖቹ ሰራተኞች ወደ ተነሱባቸው ማረፊያዎች ለመመለስ ጠይቀው ነበርም ተብሏል። ሁለቱም አደጋ የደረሰባቸው አውሮፕላኖች ቦይንግ 737 ማክስ 8 የተባሉ አዲስ ጄቶች መሆናቸው ተዘግቧል። ዩናይትድ ስቴትስና ከ30 በላይ የሚሆኑ ሌሎች አገሮች ኢትዮጵያ ላይ ከደረሰው አደጋ በኋላ ቦይንግ 737 ማክስ 8 ጄት አውሮፕላኖች እንዳይበሩ አግደዋል። 5000 የሚሆኑ ቦይንግ 737 ማክስ ጄት አውሮፕላኖች እንዲመረቱ ታዞ ስለነበር ኢንዱስትሪው የፋይናንስ ችግር ሳይገጥመው እንደማይቀር ተተንብዮአል።
የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ መነጋገራቸውን ፋና ብሮድካስቲንግ ዘግቧል። ፕሬዝዳንት ትራምፕ የኢትዮጵያ አየር መንገድ ጠንካራ ተቋም መሆኑን የገለጹ ሲሆን ሀገራቸው አስፈላጊ በሆነበት ጊዜ ሁሉ የቴክኒክ ድጋፍ ለማድረግ ፈቃደኛ መሆኗን ገልጸዋል። ፕሬዝዳንቱ በኢትዮጵያ ባለፉት ወራት ለተካሄዱ ሁሉን አቀፍ ለውጦች ያላቸውን ድጋፍ ገልጸዋል። እንዲሁም መሪዎቹ በሀገራቱ መካከል ያለውን የረጅም ጊዜ ግንኙነት የበለጠ ለማጠናከር መስማማታቸውን ከጠቅላይ ሚኒስቴር ጽህፈት ቤት የተገኘ መረጃ ማመልከቱን ፋና ብሮድካስቲንግ ጠቁሟል።
የዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሻባብ አማጽያን ላይ 3 የአየር ድብደባ አካሂዷል። የአፍሪካ ኮማንድ ወይም እዝ በገለጸው መሰረት ባለፈው ረቡዕ በታችኛው ጁባ ክልል ማላይል አጠገብ በተካሄደው የአየር ድብደባ 3 አማጽያን ተገድለዋል። አካባቢውን ይጠብቁ የነበሩ የሶማሊያ ብሔራዊ የጸጥታ ኃይሎች ላይ ይተኩሱ የነበሩ አማጽያን ኢላማን ያደረገ ራሱን የመከላከል የአየር ድብደባ ነው ብሏል የአፍሪካ ኮማንድ። አሜሪካውያን ወታደሮች መሬት ላይ አልነበሩም ተብሏል። ባለፈው ማክሰኞ ደግሞ በታችኛው ሸበሌ ክልል አካባቢ 2 የአልሻባብ አማጽያን በአየር ድብደባው ተገለዋል። ባለፈው ሰኞ በሶማሊያ ብሔራዊ ሰራዊት ወታደሮችና የሶማሊያ አጋሮቻቸውን ያማክሩ በነበሩ የአሜሪካ ወታደሮች ላይ ጥቃት የከፈቱ 8 አማጽያን በአየር ድብደባው ተገለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውሮፓ ህብረት መሪዎች የብሪታንያ ፍቺ ለመጠናቀቅ የቀረው ጊዜ 2 ሳምንታት ብቻ በመሆኑ ትዕግስታችን እያለቀ ነው የሚል ማስጠንቀቂያ ሰጥቷል። ህብረቱ ጊዜ ሊያራዝምላት የተዘጋጀ ቢሆንም ከባድ ቅድመ ግዴታዎች ያስቀምጥባታል ተብሏል። ከቅድመ ግዴታዎቹ አንዱ የሚራዘመው ጊዜ ረዘም ያለ ከሆነ ብሪታንያ ከህብረቱ ለመውጣት ሌላ ህዝበ ውሳኔ እንድታካሄድ መጠየቅን ሊያካትቱ ይችላሉ በማለት የህብረቱ መሪዎች አስጠንቅቀዋል። የብሪታንያ ታችኛው ምክር ቤት እንደገና ህዝበ ውሳኔ የማካሄዱን ሐሳብ እንደማይቀበል ትላንት በሰጠው ድምጽ ወስኗል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ የአውሮፓ ህብረት 27 ሌሎች ሀገሮች መሪዎች የብሪታንያን የመውጣት ጊዜን ቢያንስ እንደ አውሮፓ አቆጣጠር እስከ ሰኔ ወር መጨረሻ እንዲያራዝሙ በመጪው ሐሙስ ይጠይቃሉ።
ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ማሰሪያ ገንዘብ ለማግኘት እንዲያመቻቸው ሲሉ ያወጁትን የአስቸኳይ ጊዜ ሁኔታን እንደማይቀበል የዩናይትድ ስቴትስ ምክር ቤት ዛሬ በኦፊሴል አስታውቋል። በሪፑብሊካውያኑ ከሚመራው የሀገሪቱ የህግ መወሰኛ ምክር ቤት 12 ሪፑብሊካውያን ሴናተሮች አዋጁን በመቃወም ውሳኔ ላይ ከዲሞክራቶች ጋር ተባብረዋል። ሴናተሮቹ ፕሬዚደንቱ በድምፅ መብቴ ይሽረዋለሁ ሲሉ ያሰሙትን ዛቻ ከቁም ነገር ሳይቆጥሩ ነው ውሳኔውን ያሳለፉት። የሀገሪቱ ምክር ቤት ብሔራዊ የአስቸኳይ ጊዜ አዋጅን በኦፊሴል አልቀበልም ሲል ለመጀመሪያ ጊዜ መሆኑን የገለጹት የኒውዮርክ ተወካይ ሻክ ሹመር ይህ የሚዘወተረው ድምፅና ዕለት አይደለም ብለዋል። የሜይን ተወካይ ሪፐብሊካዊት ሴናተር ሱዛን ኮሊንስ ደግሞ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ጸጥታ ለማጠናከር የሚያደርጉትን ጥረት እደግፋለሁ ብለዋል። ነገር ግን ምክር ቤቱን ረግጠው እንደሄዱ አልደግፍም ሲሉ አስገንዝበዋል።
ፍልስጤማውያን ዛሬ 2 ሮኬቶችን ወደ ቴል አቪቭ ከተኮሱና እስራኤል ከ100 በላይ የሐማስ ኢላማዎችን ካጠቃች በኋላ በእስራኤልና ጋዛ መካከል ውጥረት ሰፍኗል። ከኢየሩሳሌም የሊንዳ ግራድስቲን ዘገባ ደርሶናል። ትዝታ በላቸው ታቀርበዋለች።
2 ረዥም ርቀት ተምዘግዛጊ ፋጅር 75 ሮኬቶች ከጋዛ ወደ ተል አቪቭ ሲተኮሱ ከ2014ቱ የእስራኤል ጋዛ ጦርነት በኋላ ለመጀመሪያ ጊዜ ነው። እስራኤል ራሷ እንዳለችው የሐማስ ባህር ኃይል ኮማንዶዎችን ጨምሮ ከ100 በላይ ጋዛ ውስጥ የሚገኙ የሐማስ ኢላማዎች በመደብደብ ምላሽ ሰጥታለች። የሮኬት ጥቃቱን ቀድሞ ያደረሰው ማን እንደሆነ ገና ግልጽ አይደለም። የእስራኤል ጦር ሰራዊት ባለስልጣናት ስህተት ሊሆን ይችላል ካሉ በኋላ አሁንም ግን ኃላፊነቱን መውሰድ ያለበት ጋዛን የሚቆጣጠረው እስላማዊ የሐማስ እንቅስቃሴ ነው ብለዋል። የ24 ኒውስ ዘጋቢው መሐመድ አልቃሲም ሐማስ በአሁኑ ወቅት ከእስራኤል ጋር ጦርነት ውስጥ የመግባት ፍላጎት የለውም ይላል።
If I have to put my money on who is behind it at this point, it's definitely not Hamas.
Hamas is actually የተኮሰው ማን ሊሆን እንደሚችል በገንዘብ ወራረዳለው። በርግጠኝነት ሐማስ አይደለም። ሐማስ ከቅርብ ጊዜ ወዲህ ጥብቅ ቁጥጥር እየተደረገበት ነው። ጂሃዳዊ እስላማዊ እንቅስቃሴ ከጋዛ ሰርጥ ወደ እስራኤል ሮኬቶችን ወይም ሚሳኤሎችን በተኮሰ ጊዜም ደስተኛ አልነበረም።
እነዚህ የድንበር ተሻጋሪ ጥቃቶች የደረሱት አንድ የግብጽ ልዑካን ቡድን እስራኤልና ሐማስን ለመሸምገል በያዘው ጥረት ጋዛን እየጎበኘ ባለበት ወቅትና በእስራኤል ምርጫዎች ከመካሄዳቸው አንድ ወር በፊት ነው።
The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ያንዱ ለቅምሻ
አንግስቱ አይደማ ሊጠየቅባቸው ምንም ያለ ቴ በፍየል ወጠቄ በራሱ እንኳን በደርግ በነበረው የጥር 2669 ጉዳይ አለ። እንደገና በ1981 የግንቦት ማፈንቅለን የተገደሉት ጀነራል ይሄን ሁሉ ሊጠየቅበት ይችላል።
ማን ነው በኢትዮጵያ በ1966 እስከ 1971 በነበረው ሁኔታ ውስጥ ተጠያቂ የማይሆን እና ይሄንን ጥያቄ የመጠየቅ የሞራል መብት ያለው ማን እጁ ከደም የነጻ ሰው ነው መጠየቅ አለበት?
የቀደሙት አቶ ነሲቡ ስብሃት እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። የቀድሞውን የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ለፍርድ ይቅረብና የለም አይጠየቅም ሲሉ ተከራካሪዎች ግራና ቀኝ በእሰት አገባ ይሟገታሉ። በሁለተኛው አጋማሽ ጠብቋቸው።
አሁን የዕለቱ አብይ ርዕስ ክራይስት ቸርች ኒውዚላንድ ውስጥ በሚገኙ ሁለት መስጊዶች ላይ በደረሰ ጥቃት እስካሁን ባለው መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገልጿል። ከጥቃቱ ጋር በተያያዘ 3 ወንዶችና አንዲት ሴት በቁጥጥርም ስር ውለዋል። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ብላለች። ከሲድኒ ፊል መርሰር የላከውን ዘገባ አዲሱ አበበ ያቀርባል።
ዛሬ አርብ በቀትር የጁማ ጸሎት ላይ የነበሩ በመቶዎች የሚቆጠሩ የእምነቱ ተከታዮች እንደተሰበሰቡ ነበር በሁለቱ የክርስቲያን ቸርች ከተማ መስጊዶች ላይ ጥቃቱ የተሰነዘረው። አህመድ አልማህሙድ ለኒውዚላንድ ቴሌቪዥን በሰጠው ቃል ከጥቃቶቹ አንዱ እንዴት እንደተከሰተ ይናገራል።
He would have a big gun and a lot of bullets, and he came through and he started shooting like everyone.
ብዙ ጥይቶች ጎረሰ። አንድ ትልቅ ጠመንጃ ይዞ ወደ መስጂዱ ተጠጋ። ከዚያም ሁሉም ላይ በሩም ታመተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ።
አንድ የ28 ዓመት ተጠርጣሪ በቁጥጥር ስር ያዋለ ሲሆን ነገ ቅዳሜ ፍርድ ቤት ይቀርባል ተብሏል። የአውስትራሊያ ጠቅላይ ሚኒስትር ስካት ሞሪሰን እንደገለጡት በቁጥጥር ስር ያዋለው ተጠርጣሪ አውስትራሊያዊ ዜጋ ነው። ሲገልጹትም ቀኝ ክንፍ አክራሪ ሽብርተኛ ነው ብለውታል። የኒውዚላንዷ ጠቅላይ ሚኒስትር ጃሲንዳ አርደን በበኩላቸው ሲናገሩ እለቱ ከጨለማ ቀናት አንዱ ነው ብለው ድርጊቱም የሽብርተኞች ጥቃት እንደሆነ አመልክተዋል።
Many of those who will have been directly affected by the shooting may be migrants to New Zealand.
የዚህ ጥቃት ብዙዎቹ ሰለባዎች ኒውዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። ኒውዚላንድን ሀገራቸው ለማድረግ የወሰኑ ማለቴ ነው። ደግሞም ሀገራቸው ነች ኒውዚላንድ። እነሱ እኛ ማለት ናቸው። ይህን ጥቃት የፈጸሙ ወገኖች ግን ከኛ አይደሉም። ኒውዚላንድ ውስጥ ቦታ የላቸውም።
ከጥቃቱ በኋላ ኒውዚላንድ ላይ የሚሰማው የሽብር ስጋት ከአነስተኛ ወደ ከፍተኛ ደረጃ ደርሷል። የጥቃቱ አድራሽ ተጠርጣሪዎች በሙሉ ስላልተያዙ ህዝቡ ጥቃት ከደረሰበት መስጊድ ራቅ እንዲል ፖሊስ አስጠንቅቋል። መስጊዱም ራሱ ላልተወሰነ ጊዜ ዝግ እንዲሆን ባለስልጣናት ተናግረዋል። ከተማይቱ የተወረረች ያህል ጸጥታ የሰፈነባት ብትሆንም እስካሁን ዝግ ሆነው የቆዩት ትምህርት ቤቶች ግን ተከፍተዋል። የኒውዚላንድ ጦር ኃይል አንዲት መኪና ላይ የተጠመደ ፈንጂ ማምከኑም ታውቋል። መሐመድ ጀማል ከታጣቂዎቹ አንዱን እንዳየው እንዲያውም ፊት ለፊት እንደተፋጠጠ ይናገራል።
He passed and said, "Hey, what are you doing?" and not took me, he looking and not took me.
አልኩኝ ሄደ። እኔም ስማንተ ምን ያደረክ ነው አልኩት። መልስም አልሰጠኝ፣ ግን ትኩር ብሎ አየኝ። ከዚያም በተርታ ካጠገቤ ተነስቶ መተኮስ ጀመረ። እኔም ሮጬ አመለጥኩ። ብዙዎች ሞቱ፣ የቆሰሉም ነበሩ።
በማህበራዊ ስብጥሯ በምትኩራራውና የ4.5 ሚሊዮን ህዝብ መኖሪያ በሆነችው ኒውዚላንድ ትናንት አሙስ የደረሰው ጥቃት ያልተጠበቀ መሆኑ ይነገራል። እናም ይህን የሽብርተኞች ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። ፕሬዚዳንት ዶናልድ ትራምፕ ዘግናኝ ግድያ ሲሉ የገለጡት ይህ ጥቃት አረመኔያዊ የጥላቻ ድርጊት እንደሆነም አመልክተዋል። ቀደም ሲልም ከዋይት ሃውስ ቃል አቀባይዋ ሳራ ሳንደርስ ይፋ ባደረጉት መግለጫ ዩናይትድ ስቴትስ ድርጊቱን በጽኑ እንደምታወግዝ አመልክተው ሰለባዎቹንና ቤተሰቦቻቸውን በጸሎታችን እናስባቸዋለን ሲሉም አስፈራዋል። አክለውም ይህን አስከፊ ድርጊት በመኮነን ከኒውዚላንድ ህዝብና መንግስት ጎን እንቆማለን ብለዋል።
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የተባበሩት መንግስታት ድርጅት በወደቀው ኢትዮጵያ አየር መንገድ አይሮፕላን ህይወታቸውን ላጡ ባልደረቦቹ በዛሬው ዕለት የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂዷል። በአደጋው ከሞቱት መካከል 21 በተለያዩ ተቋማት ይሰሩ የነበሩ የመንግስት ድርጅቶች ባልደረቦች አሉበት። ቢሮው ዩናይትድ ስቴትስ የሆነው የካቶሊክ እርዳታ ድርጅትም 4 ኢትዮጵያውያን የአዲስ አበባ ቢሮ ባልደረቦቹ በአደጋው ህይወታቸውን አጥተዋል። ቆንጅታዬ ዘገባውን ታቀርባለች። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ የአበባ ጉንጉን ያኖሩት ዋና ጸሐፊ አንቶኒዮ ጉቴረሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብና የሰብአዊ እርዳታ ተቋማት ባልደረቦችን ጨምሮ ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል።
Dear colleagues and dear friends, we come together in sadness and solidarity to pay tribute to our fellow UN family members who perished on Sunday.
በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦቻቸውና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስትም እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን።
ያጣናቸው ሰራተኞቻችን በስብጥራቸው ከተለያዩ ሀገሮች የሆኑ በተለያየ ደረጃ በተለያዩ ተቋማቶቻችን ይሰሩ የነበሩ እንደመሆናቸው የድርጅታችን ነጸብራቅ ናቸው ያሉት አንቶኒዮ ጉቴረሽ የጋራ ተልእኮቻችንን ስንቀጥልም የነሱን አገልግሎት እናስታውስ እናክብራቸው በነሱ ልዩ ተምሳሌትነትም እንበረታታ ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑን የበረራ ሰራተኞች ጨምሮ 17ቱ ኢትዮጵያውያን ሲሆኑ 4ቱ ዋና ቢሮው ዩናይትድ ስቴትስ ቦልቲሞር የሆነው የካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ነበሩ። የበጎ አድራጎት ድርጅቱ ዋና መስሪያ ቤት አደጋው እንደደረሰ ባወጣው መግለጫ በባልደረቦቹ ህልፈት እጅግ ማዘኑን ገልጿል። 4ቱ ሰራተኞች በህይወት ዘመናቸው የሰብአዊ ረድኤት ስራ ሊደቅን የሚችለው አደጋና የሚጠይቀው መስዋዕትነት ሳይበግራቸው የመስሪያ ቤታችንን ተልእኮ ለማሳካት ያለመታከት ላበረከቱት አስተዋጽኦ እናከብራቸዋለን ብሏል። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ የሆኑትን ወይዘሮ አይናለም ደመቀን ትናንት ማምሻውን ከአዲስ አበባ በስልክ አግኝተናቸዋል። 4ቱም ባልደረቦቻቸው በእድሜም በትምህርት ብቃታቸውም ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውም ለመረረ ሀዘን ተጋለጡ ብለዋል።
አመሰግናለሁ። መቼም እንደዚህ አይነት በጣም አስጠቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ። መጀመሪያ ነው ወሬውን ስንሰማ ማለት ነው እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያው መላው ኢትዮጵያ ሕዝብ ያለንን ሕዝብ ሁሉ ያዘነበት ከፍተኛ አሰቃቂ አደጋ ነው ማለት እችላለሁ።
4 ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ 4 ናቸው። እና ለስልጠና ወደ ናይሮቢ እኛም ሪጂናል ኦፊሳችን እዚያ ነው ያለው። በሪጅኑና በካንትሪ ፕሮግራሙ ማለት በሲያርስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ቢወስዱ ሄደው ይህንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የ4ቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ 4ቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሊሰራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያርስ ዘጠኝ አመት በተለያዩ ዲፓርትመንቶች እዛ ጀምራል። አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አሁን ደርሳ ነች። ሌላው ጌትነት ነው። በሙያው እንደዚህ የፕሮኩመንት ሰው ነው። ብዙ ከቃቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። የፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይነኩ ይባላል። እሱም ከቃቢዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና በትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው። እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤድ ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ የሶስት ልጅ። ስንታየው ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ቅርብ ጊዜ ነው የተገዛችው። ሁለት ወር እንኳን
አይሆናትም። እንደዚህ ነው ትንሽ። እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች?
ያው እንግዲህ የኢትዮጵያ ሕዝብ ጎረቤቱ ምኑም የመስራሪቱ ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬንም ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እነዚህ ግን እስካሁን ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለን። እንደ ቤትነት ጋር የሚሄድ ቄሶች ነበሩ እና እነሱም ምንድነው ምንም ነገር አንበላም ብለው ነው ቤተሰቡ እናቱና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንጠጣም ብለው ቄሶቹ እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለ ስራለ። ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ያው ቢሮ ዝግ ነበር። ያው ለቅሶም እየደረሰን ድንጋጤ ምንም ስላለ ብንገባም ድርጅቱ ሰራተኛውን ተጎድቷል። ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑን ሙሉ እውነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛው
ቀላል እንዳልሆነ እነሱም አውቀዋል። ምክንያቱም አሁን ለምሳሌ ያህል የሂሳብ ክፍልን ብንወስድ አብረን በግሩፕ ነው እንግዲህ ሰው የሚቀመጠው። ዞር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚከብድ እንኳን አራት ሰው ቅርብ ጊዜ ነው ደግሞ ፕሮሞሽን ያገኙ በተለይ ሶስት ነው እና አሁንም የሚሄዱበት ሙያ ባገኙት የስራ ደረጃ መሰልጠን ስላለባቸው ነው። እንግዲህ አንዳንድ ጊዜ እግዚአብሔር የሚወደኝ የሚመርጠውን ያውቃል እንደሚባለው አይነት ተመርጠው ሄዱ ናቸው ብዬ ነው እኔ የማስበው። በመጨረሻ ልል የምችለው ምንድነው ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጆቻቸው፣ ለስራ ባልደረቦች ሁሉንም እኔንም ጨምሮ ማለት ነው መጽናናትን እንዲሰጡ ነው።
እሺ፣ ወይዘሮ አይናለም ደመቀ ለመላ ባልደረቦቻችሁ የሲአርኤስ ቤተሰብ ለቤተሰቦቻቸውም ቤተሰቦቻቸውን ደግሞ ተከታትለን ልናነጋግራቸው እንሞክራለን። ሀዘናችንን እንገልጻለን። መጽናናትን እንመኛለን።
እሺ፣ እናመሰግናለን። ሰላምታችን
የካቶሊክ እርዳታ ድርጅት የሰው ኃይል ልማት ስራ አስኪያጅ ወይዘሮ አይናለም ደመቀ ባልደረቦቻቸውን በብቃት በባህሪ ወዘተ በዝርዝር ያሰቡበት ረዘም ያለው የቃለ መጠይቅ ክፍል በዌብሳይታችን ይኖራል። ተከታተሉ።
አድማጮች፣ በቀጣዩ ርዕስም እዚሁ የኢትዮጵያ አየር መንገድ አውሮፕላን አደጋ ላይ እንቆያለን። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይሆናችሁ ከአፈር አታልፉም በሚል እግዚአብሔር ሊያስተምረን ነው የሚል ስሜት ነው የተሰማኝ። ይህንን ያሉት በአውሮፕላን አደጋው ሕይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው እናት ወይዘሮ ሚልካ ይማም ናቸው። ናይሮቢ የሚገኙት ወይዘሮ ሚልካ ልጃቸው ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለማክሰኞ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። ጽዮን ማምሻውን ከናይሮቢ በስልክ አግኝታቸዋለች።
ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ሕይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግብፅ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመት ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ፣ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ በተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁድም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታረጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በ9 ቆረጥኩላት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምልጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። በ10 ይመጣል ብለን ጠዋት አነጋግሬ ነበረ ራሴ። እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም፣ ይጠብቅህ ሰው አለ አልኩኝ። ከልዩ ጋር የምትተዋወቃሉ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃሎች ነበረ ያናገረኝ። እንግዲህ ከዛ በኋላ ሆነም እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማሁት። የማውቀውም ነገር አልነበረኝ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? የአይነት ነው ነገር እግዚአብሔር ካላስቻለ ምንም።
በ9 ያመለጠው ለምን እንደሆነ ጠይቀሽው ነበር?
ዘገየናል፣ ቤት ውስጥ ዘገየ መሰለኝ ከስከደርሳቸው መንገድ ላይ እስከሚደርሱ እና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት።
ከዛ የሚቀጥል ሌላ ፍላይትም ነበር ምሽቱንም ይገርመው ነው እንዴ እሱን ነበር እዛ ሲያናግሩን ታዲያ ቀጥሎ የሚመጣ እኮ ሌላ አለ በሱ ብታስተካክሉለት እናም ስለዚህ የሞከረን ነው ለማንኛውም ማለት እኛ ክስቱ ይዛለች ያባቱ ህት በኋላ ቆይታ ደውዬ ስጠይቃይ በቃ ለነገ ጠዋት አርገንለታል አለች ለመሃል እንግዲህ እንደዚህ ሆነ ዛላ ኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያኔ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፍቅርሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ እቺን መኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀነሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ ሆናችሁ እቺ ነች ብሎ ነው እግዚአብሔር እዚች ጋር ያሳየን በእውነት። በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው፣ ይሄ መጨረሻ አይደለም መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚህች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር እንፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነ እንድንተው አሁን ይሄድ እንኳን አናቅም እኮ አሁን አሁን ይሄ እኮ ልጅ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚህች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚህች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ህይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በመጨረሻም በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች የቀድሞ ባልደረቦቻቸውና በቢሾፍቱ አደጋ ህይወታቸው ለጠፋ ተሳፋሪዎች በሙሉ የጸሎትና የመታሰቢያ ስነ ስርዓት አዘጋጅተዋል። ዝግጅቱ የተጠራው ለከነገ በስቲያ እሁድ ነው። አስተባባሪዎቹን ሰለሞን አባተ ዛሬ አነጋግሯቸዋል።
የፊታችን እሁድ ከነገ በስቲያ መታሰቢያ ዝግጅት ማዘጋጀታችሁን ሰምቼ ነበርና ስለዚያ ዝግጅታችሁ ንገሩኝ እስቲ። እነማን ናችሁ? በምን ሁኔታ ነው የምታዘጋጁት? እንዴት ነው የተሰበሰባችሁት?
በበጌራ ወርቅ፣ እኔ እንግዲህ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ እና ይህንን ፕሮግራም ያዘጋጀ ነው እጅግ በጣም አሳዛኝና አስደንጋጭ የሆነ አደጋ ደርሷል እና በዛ አደጋ ህይወታቸውን ላጡ የቀድሞ የስራ ባልደረቦቻችን እና መንገደኞችን ለማሰብና ሀዘናችንን ለመግለጽ የተዘጋጀ ፕሮግራም ነው።
እኔ አቶ ገነና እባላለሁ። በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ እና የበረራው ክፍል ከማንኛውም የበለጠ ከተፈጃው ግንኙነት ከኛ ጋር ስለሆነ የቅርብ ግንኙነት ስላለን ለደረሰው አደጋ በጣም ከፍተኛ እንትን ይሰማኛል።
እኔ አቶ ስመኝት እባላለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየሁ ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። ኢትዮጵያ ሕዝብ ብቻ ሳይሆን ለመላው ዓለም ያሳዘነ ከፍተኛ አደጋ ደርሷል። ይህም የቀድሞ የኢትዮጵያ አየር መንገድ የቴክኒክ ሰራተኞች ወይም የኤርክራፍት ቴክኒሽያኖች በሰሜን አሜሪካ በሚገኙት እነሱን ወክዬ ስናገር ልባችን በጣም በከፍተኛ ሐዘን የተሰማው ነው። የስራ ባልደረቦቻችን ብቻ ሳይሆን የስራ ወንድሞቻችን ማለት ይቀለኛል፣ ብዙዎቹ አብረን የሰራንን እና በጣም ከፍተኛ ሐዘን ደርሶብናል። ይህንን ለቤተሰቦቻቸውም ለመላው ዓለም እግዚአብሔር መጽናናቱን እንዲሰጣቸው እንመኛለን። ዝግጅታችንም እነሱን ለማሰብ የተከናወነ ዝግጅት ነው። ይህን ነው።
እንዴት ተሰባሰባችሁ? እንዴት አዘጋጃችሁ? የት ነው የምታዘጋጁት ይህንን ስነ ስርዓት? በስንት ሰዓት ነው የሚዘጋጀው?
ግሩፕ አለ፣ የቀድሞ የበረራ አስተናጋጆች ግሩፕ አለ፣ የግራውንድ ቴክኒሽያኖች፣ የስቴሽኖች ግሩፕ አለ እና እዛ ግሩፕ ላይ ነው መጀመሪያ የጀመርነው። ያዘጋጀ ነው ቦታው የሚሆነው አርሊንግተን ቨርጂኒያ ኢትዮጵያን ኮሚኒቲ ነው የሚሆነው እና ፕሮግራሙ ምን ምን ያካትታል የሚለው ከተለያዩ የሃይማኖት አባቶችን ጋብዘናል። ከተለያዩ ሃይማኖት አባቶች ጸሎትና የእግዚአብሔር ቃል ይነገራል። ስለ ቀድሞ የስራ ባልደረቦቻችን በጣም አጭር የሆነ ባዮግራፊ ይኖራል። በተጨማሪ የተለያዩ ግጥሞች ይነበባሉ። ሌላ የቀድሞም አሁንም ካምፓኒ ውስጥ እየሰሩ ያሉ ሰዎች ንግግር ያደርጋሉ። በተጨማሪ ሻማ አብርተን በጸሎት እንዘጋለን ማለት ነው። ነፍስ ይማር ለማለት
ነው። እንዴት ነው ጥሪያችሁን እያስተላለፋችሁ ያላችሁት?
ዋናው መንገድ ሶሻል ሚዲያ፣ በተጨማሪ ደግሞ በሃይማኖት ቦታዎች እንዲነገሩም አድርገናል።
ይሄ ሳውዝ ሃይላንድ ስትሪት ላይ የሚገኘው የኢትዮጵያ ማህበረሰብ ውስጥ ነው የምታካሂዱት?
አዎ፣ ፕሮግራሙ የሚካሄደው ከሁለት ሰዓት እስከ 4 ሰዓት ነው።
የፊታችን እሁድ ማለት ነው?
የፊታችን እሁድ።
አቶ ገነነ እርስዎ በጣም ቅርበት እንዳለዎት ነግረውኛል። የነበሩበት የስራ ቦታ በጣም ቅርበት ያለው እንደሆነ ከበረራው ጋር ነግረውኛል። እና እንዴት ነው የምትገናኙት ከአብራሪዎችም ከአስተናጋጆችም ጋር?
እኛ ዋናውን የትራንስፖርት አገልግሎት ዶር ቱ ዶር ስለምንሰጥና እያንዳንዱ ፍላይት ከመብረራቸው በፊት ስኬጁሉ ለእኛ ነው የሚደርሰው። ስኬጁል ከደረሰ በኋላ እያንዳንዱን ፍላይት ኮኦርዲኔት አድርገን እያንዳንዱን ክሩ ከቤት አምጥተን ወደ ስራ፣ ከስራም ሲመለሱ መልሰን ወደ ቤት የምናደርስ ስለሆነ ከማንኛውም ለሁሉም የኢትዮጵያ አየር መንገድ ሰራተኛ እንሰጣለን። አገልግሎቱን በሰፊ ሰርቪሱን እንሰጣለን። ነገር ግን ክሮዎቹ ግን ቀን ከቀን ከማንኛውም የበለጠ የስራ ባህሪያችን ስለሚያገናኘን እንዲህ አይነቱን አጋጣሚ በሰማው በተለይ እኔ በጣም ያሳዘነኝና ሌሎቹም አደጋዎች በደረሱ ጊዜ ነበር። የዘንድሮውን አደጋ ግን በጣም ካሳዘነኝና በጣም ከተሰማኝ ነገር አንዱ እኔ አዲስ አበባ ነበርኩ። ቅዳሜ ማታ ፍላይት ተሳፍሬ መጣሁ። ልክ ኢሚግሬሽን ላይ ስደርስ በአጋጣሚ ስልክ የከፈተ ሰው ኢትዮጵያን ኤርላይንስ እንደዚህ ሆነ ሲሉኝ ሾክ ድንኩትና በቃ
ደነገጡ።
አልቻልኩም። በጣም አሰማሜ ራሱ ከሌላው ጊዜ በጣም የተለየ ነውና በጣም ነው ሾክ ያደረገኝ። ምክንያቱም የተለያዩ ሀገሮች ካስተመሮች ናቸው። እነኛ ካስተመሮችም ቢሆን አየር መንገዱን እዚህ ያደረሱ ስለሆነ ከሰራተኞቻችንና ከስራ ጓደኞቻችን ለይተን የምናያቸው አይደለንም። አየር መንገዱ በእኛ በሰራተኛው ድካም ብቻ አይደለም እዚህ የደረሰው። ካስተመሩ ባይኖር፣ ከፋይ መንገደኛው ባይኖር ኖሮ አየር መንገዱ እዚህ ዝና ላይ ባልደረሰ ነበር። ስለዚህ በደረሰው አደጋ የሰራተኛው ቤተሰቦች በአየር መንገዱ ተሳፍረው ሕይወታቸው ላለፉት ቤተሰቦችም ጭምር ከፍተኛ ሐዘን እየገለጽ ለቀሩትም ቤተሰቦች ሁሉ መጽናናትን እመኛለሁ።
ስለዚህ የእሁዱ ዝግጅታችሁ ለባልደረቦቻችሁ ብቻ ሳይሆን በዛ አይሮፕላን ላይ በደረሰው ጉዳት ለጠፉ ሁሉ ነው ማለት ነው?
በትክክል
በትክክል።
ክሮቹ ይህንን ኮኦርዲኔት አድርገው ወደ እኔ ሲደውሉ እኛ ደግሞ የትራንስፖርት ክፍልና የቤስ ሰርቪስ አባል የራሳችን ማህበር ስለነበረን ልክ እንደደወሉልኝ ወደዛ ወደ ማህበሩ ደውዬ እኛም ከነ ቤተሰቦቻችን በቦታው ላይ እንደምንገናኝ እያቀናጀን ያለ ነው።
አቶ ስመኝ እርስዎ የቴክኒክ ክፍሉ ሰራተኛ ነዎት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ?
ብላክ ቦክስ የተባለው ዲኤስዲአር ወይም ቮይስ ሪከርደሮች ወጥተዋል። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዲኤስዲአር የተባለው እያንዳንዱን እንቅስቃሴዎች ምን ተከናውኖ ነበር የሚለው ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱንም ጀነሬት የሚያደርግ ነው ወይም የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቀድመ ትንበያ እንዳይሆንብኝ መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ሰዎች ጋር እንትን ይኖራል ብዬ እንደማመን በጣም ይቸገራለሁ። ይናል ጥንቃቄ ስለማውቃቸው
በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ?
ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ።
እንዴት ነበሩ እነዚህ ሰዎች?
በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሁት የስራ ሰዎች ነበሩ።
ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ?
እኔ እንግዲህ እስከማውቀው በፍጹም እንዲህ አይነት እሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው እና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ ኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርድ ነው። ያ ደግሞ እንግዲህ
የደህንነት ታሪኩ ማለት ነው።
የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለሁ። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና ካፕቴን ያሬድ ብቃት ተማመናለሁ። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳቸውን በአጸደ ገነቱ ያውለው ለማለት ፈልጌ ነው። አመሰግናለሁ። በጣም
እግዚአብሔር ይስጥልኝ። ደህና
አመሰግናለን።
ከቀድሞቹ የኢትዮጵያ አየር መንገድ ባልደረቦች ጋር ሰለሞን አባተ በሌሎችም ጉዳዮች ላይ ተነጋግሯል። ቀሪው የፊታችን እሁድ ይቀርባል። አድማጮች፣ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ42 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ42 ደቂቃ መሆኑ ነው። አሁን የደረሰን ዜና አለ፣ እርሱን አሰምተን ወደ ቀሪ ዝግጅቶቻችን እናልፋለን። አዳነች
ቀደም ሲል ካነበብነው ዜና ጋር የተያዘ ነው። ፕሬዚደንት ዶናልድ ትራምፕ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ስለደረሰው የአይሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት 8 አሜሪካውያን ቤተሰቦችና ወዳጆች ሀዘናቸውን ገልጸዋል። ዩናይትድ ስቴትስ አደጋውን በመመርመር ተግባር በመርዳቷም ፕሬዚደንት ትራምፕን አመስግነዋል። ፕሬዚደንት ትራምፕ በበኩላቸው ላለቁት ሰዎች ሀዘናቸውን ገልጸው አሜሪካ ከኢትዮጵያ መንግስት ጋር ለመስራት ቁርጠኛ መሆኗን አስምረውበታል።
ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ኡጋዛዊ ጉባኤ አስታውቋል። የጉባኤው ልዩ ጸሐፊ አቶ ጀማል ዑመር በተለይ ለቪኦኤ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝሩ አለው።
የኡጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ዑመር ዛሬ ረፋር ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን የአመራር ለውጥ እንደማይቀበሉ አስታውቀዋል።
ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማውን ሂደት ነበር ለመግለጽ የፈለግ ነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጥ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መወሰድ ያለበት የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የግምገማን ማቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይሄ ውሳኔ ደግሞ እንደ ጉርጉራ ኡጋዛዊ ጉባኤ ጉዳዩን ተመልክቶ ውሳኔ ሰጥቶበታል ማለት ነው። ተቀባይነት እንደሌለው ነው።
ባለፈው ማክሰኞው የግብርና ውሃ ማዕድንና ኢነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊ የነበሩት አቶ አብዱሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ።
ነገ ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ላይ የተነገረኝ መስዋዕት ላይ ማለት ነው። በሂደቱ ላይ እኔም ቅሬታ አለኝ ማለት ነው። ትክክል አልነበረም እንደዛ ሳይሆን በንግግር በሀሳብ በመለዋወጥ መሆን ነበረበት እና እንደ የመሀ ፓርቲ አሰራርን የተከተለ አልነበረም። ያንን ቅሬታዬንም ነግሬያቸዋለሁ። እዚህ አምስት ወር እንትን ነበርኩና ጽህፈት ቤት ኃላፊ የፓርቲው። ስለዚህ በዚህ መልኩ መሆን አልነበረበትም። ገብተዋል። ወንበሩ የህዝብ ነው። በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛ መንገድ መሆን አለበት።
በድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮቸው በመሄድ ለማግኘት ያደረጉት ሙከራ አልተሳካም። ጅጅጋ የኢሶዴፓ ጽህፈት ቤት ኃላፊ አቶ ማህመድ ሻሌን በስልክ ለማግኘት ያደረጉት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዳዋ ካሉት የሹመት መደቦች 40% ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጫውን ቁጥር የሚይዙት ኢሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዳዋ ከንቲባ በየአምስት ዓመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው። አሁን ከኢሳ ጎሳ የተገኙትና ለሶስት ዓመት ተኩል በከንቲባነት ያገለገሉት አቶ ኢብራሂም ኡስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ ኢሶዴፓ በእጩነት አቅርበው ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንዳመራሩ ገለጻ የ40/40 ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዳዋ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው ያስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የ40/40 ቀመር በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ህብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ ድሬዳዋ።
ወደ ቀጣዩ ቅንብር እናልፋለን። እሰጥ አገባ ባለፈው እሁድ ኢትዮጵያ አየር መንገድ ቦይንግ 737 ማክስ ድንገተኛ የመከስከስ አደጋ ሳቢያ ለቅምሻ ጀምር ያደረግነው የክርክር ፕሮግራም ነው ቀጥሎ የሚቀርበው። አዘጋጅና አቅራቢ አሉላ ከበደ።
ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም ወይ? ላይ
አዎ፣ ከዚህ ኑጣና ህገ መንግስት አለን በል መንግስት አለን በል በህገ መንግስትና በመንግስት ይሄን ጉዳይ እንጠይቅና እናቀንቅ ነው ካልን ማን ነው በኢትዮጵያ በ1966 እስከ 77 በነበረው ሁኔታውስ ተጠያቂ የማይሆን? ወደዚህ ደግሞ ከገፋን አሁን እስከ ቅርብ እስከ 27 ዓመት ድረስ ኢትዮጵያውስ የነበረውን ጭፍጨፋ፣ ሀገር መገንጠል፣ ማፍረስ የተለያዩ ነገሮች የማያስጠይቁ ማን ነው? ቁጥር አንድ ግን ኢያፓ በ271 ሰዎች ተጠያቂ ሀገርን በመክዳት አሁን ኮሎኔል መንግስቱን መጨረሻ ላይ የሚከሱበት ጉዳይ ላይ ኮሎኔል መንግስቱ ጥለው ጠፍቶ ሊሆን ይችላል፣ እሱን ያረጋገጥነው ነገር የለም። በግድ ወጡ፣ ራሳቸው ሸሽተው ወጡ፣ እስከዛሬ ድረስ የተረጋገጠ ማስረጃ የለም። ወጡ እሱን እናቃለን በስነ ስርዓት። ነገር ግን ከሶማሌ ጋር በነበረ ኬዝ ኢያፓ ተጠያቂ ነው። ብዙ ኢትዮጵያ ውስጥ የጠፉት ጥፋት አለ።
እሺ አቶ ነሲቡ።
እሺ ባሉት ላይ ልስ
መልካም ከእሳቸው ከሰጡት አስተያየት ይለጥቁና ጥያቄዎች እናስከትላለን።
ትንሽ በሰጡት ላይ ምንድነው ዛሬን ስንመለከት ዛሬን ግዜ ሰው ማወዳደር አይደለም ያዝ ነው። አዎ እኔ ዛሬን ሳየው ጥፋትም ቢኖር ከማንም አፄ ኃይለ ሥላሴ አገዛዝ ይሻለን ነበር ልንል እንችላለን። ከአፄ ኃይለ ሥላሴ ደርግ መጣ ተሻለን ትቼ ትብስና አይነት አሁን ከደርግ ደግሞ አሁን ያለነው ሁኔታ ሲመጣ ማወዳደር አይደለም። አሁን በተሰሩ ሁኔታዎች ላይ ይጠየቃሉ አይጠየቁም ነው ይሄ መሰለኝ ዋናው እንትን። ከዚህ አንጻር ስታየው ያነሷቸው አሉ አሁን ኢያፓ 271 ሰው ይሏል። እኔ አሁን ኢያፓን ወክዬ አይደለም ያለሁት፣ ይሄ እንዲሻውቅ ያስፈልጋል። እነኚህ ግን በኢያፓ በኩል የተገደሉ እንትኖች አዎ ተገለዋል አሉ። እሺ ተጠያቂነት አለ፣ ፋይል መክፈት ነው ያንተ ከሆነ። አሁን መንግስቱ ኃይለ ማርያም ግን ይጠየቃል። የአባ ስለገደለ ከወንጀል ነጻ ይሆናሉ ማለት አይደለም መንግስቱ ኃይለ ማርያም። ይህንን ነው የምመለከተው። በዚህ መልክ ነው ህግ ይዳኘው። የአባ የሚጠየቅ እንኳን ይጠየቃል። እነኛ ህገ መንግስት ስለሌለ አሁን ያለው ህጋዊ መንግስት ስላልሆነ እነኛ አይደለም ባቀረብነው ምንትን በበተንነውም ወረቀት ላይ በውጭ ሶስተኛ ወገንም ለፍርድ ሊቀርቡ ይችላሉ። ይህን ሁሉ ነው የምናሰማው። እንደገና መንግስቱ ኃይለ ማርያም በ17 ዓመት ሰሩ ከተባለው ላያይዘውና አሁን ለምን ያስፈልጋል ይሄ ሁሉ የሚባልበት እንትና ፍትህ ምን ግዜም ልጠይቅ ይችላል ምን ግዜም ጥያቄ ሊነሳ ይችላል ከ30 ምናምን አመት በኋላ ነው በቅርብ ካፍ ያለኝ ያሳዝ ነው በደንቨር እንትነው ኡነቱስ ካለ ድረስ ወንጀሉስ ካለ ድረስ መስካሪውስ ካለ ዶክመንቱስ ካለ ድረስ ፍርድ ቤት ምን ግዜም ክፍት ነው ይሄንን ነው የምንመለከተው እና ከዚህ ጋር የ60ዎቹና ለኝን ነው ዋናው ያነሳውት ግን እንደው ግን ተከተሰጠኝ ዜቀ ሽብር ነው ደሞ ትልቁ በብዙ ሺ ያጠፋው የፍቅረ ስላሴን ተክሳው ለስለቀ ሽብር 2000 ሰው ነው የሞተው ለይጻፉ ናቸው እኔ እንኳን በእጄ ወደ 8000 ሰው አለኝ በቀ ሽብር የተገደሉ በእጄ እስክክል እንትላለሁ እና ከዛ በላይ በትክክል ቁጥሩ ነው የተዛባ ነው በመቶ ሺ የሚቆጠር እንደሆነ ነው የሚገመተው ይሄ ደግሞ በፊትም በጊዜም አምስት ኢንተርናሽናል እንትኖች ሁሉ የዘገቡት ነገሮች አሉ እነሱ ሁሉ ገና ይወጣሉ
ኮነሲቡ እዚህ ላይ ይቅርታ ስላቆንኩት እንጂ ማስረጃ በሌለ ጉዳይ ላይ በወረቀትና በሰነድ ባልሰፈረ ጉዳይ ላይ ይገመታል እና ከሌ ዘግቦታል የሚባሉት ነገር ትንሽ ለሰሚ በጣም ይከብዳል ስለዚህ ዳታው ካለው በትክክል
በዚህ ሁሉ ኮምላቸው ማለት ይቀርባሉ ለምሳሌ አሁን ልቀጥልና በግድያ ላይ ነው እኔ ማተኩረው ሁልጊዜ ያፓ ስለተቆሰ ደርግ ግድያ ጀመረ ይባላል ኖ ደርግ አው ከ69 በኋላ ገሎ መሬት ላይ ይጥላል ያ ተጀምሯል ግን ከ69 በፊት ለምሳሌ እንደምሳሌ ከተሰበሰቡቸው በትንሹ ላስረዳና አዲስ ዘመን ጋዜጣ የዘገባቸው የፍየል ወጠጤ እየተባለ ከሌሉት ሌላ መጋቢት 967 ለምሳሌ እነ መለስ ተክሌ ዝርዝር ላይ እንዳልገባ ሰዓት የለም እንደው በአዲስ ዘመንን የጀቀሉ ማየት ይችላል ግንቦት 30 ቀን 1967 ዓመተ ምህረት ጦር ፍርድ ቤት ቀርበው በእስር የተፈረደባቸውን 5 ሰዎች አውጥቶ ገሏል መስከረም 16 ቀን 68 ዓመተ ምህረት በኢትዮጵያ አየር መንገድ አመስ ተነስተው በዛ ምክንያት የተገደሉ 7 የቆሰሉ 19 ሰዎች አሉ መረጃ አዲስ ዘመን የዘገበው ነው አሁንም 1968 መጨረሻ አካባቢ እነ ሻለቃ ሲሳይ ሻለቃ ኪሮስ አለማይ ብርጋዴር ጀነራል ጌታቸው ናቸው
ሰዎች ምን ሲያረጉ ነው የተገደሉ
ለሐሰት ቀን
ሲሳይ
ለጨርሳ እንደ የት ሊገባ በሚል የመቶ አለቃ በውቀቱ ካሳ እና መቶ አለቃ ስለሽ በየነ እነኚ ሁሉ አዲስ ዘመን በትንሹ አዲስ ዘመን የዘገባቸው በደርግ የተደረጉ ግድያዎች ናቸው እንግዲህ ይሄ ስለ ሰው ልጅ ፍትህ ስለ ዜግነት መብት ያለ ፍርድ ግድያ ከሆነ እነኚ ሁሉ በክሱ ላይ በእንትኑ ላይ ይካተታሉ ከ69 በፊት ከነበሩ በጣም ከብዙ በጥቂቱ ነው ማነሳው ይሄንን መመለከተው እኔ አሁን እዚህ መንግስቱ ለፍርድ ይቀርብ ስለ አንድ ፓርቲኩለር እንትን ላይ ሁሉ ማተኮር አይደለም እነኚ ሁሉ ወንጀሎች የተፈሩት ማነው ስለ ሰው ልጅ ከተናገርን ደርግም ሆነ በመንግስቱ ኃይለማርያም የሚመራው ደርግ ራሱ ወንጃይ ራሱ ከሳሽ ራሱ ፍርድ ሰጪ ራሱ ገዳይ ራሱ ቀባሪ ሆኖ ከ1967 ዓመተ ምህረት ጀምሮ የሰገል ነበር አገዛዝ ነው ይሄንን ነው የምንመለከተው በእነኚህ መረጃዎች ተጠናክረው ለፍርድ መቅረብ ያለበት ኢትዮጵያን እንደውም ልጆቿን የጨረሰ ከዚህ ጋር ደግሞ የቀይ ሽብር ጉዳይ ደግሞ ዝርዝር ብንሄድ
መልካም
በኖርማል ባሲቡ
ጥያቄና አስተላለፍ ለሁለታችንም ጋር መቶ አለቃ ይጠብቃ ጥሪ ያለ ጥያቄ ለይቄው ደርሶ መጣለው አቶ ነሲቡ እንደ ኮሎኔል መንግስቱ ኃይለ ማርያም ያለ አገር ይመራ በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድነው ዋስትናው
እዚህ ጋር እንግዲህ ይሄንን የህግ ባለሙያ ረም በነሱ ቢመለከቱት ምክንያቱም ይሄን ጉዳይኛ ስናነሳ የነበረውን ከጊዜ አንጻር የህግ ተከራካሪ ሆነን አይደለም ግን ፍትህ ያስፈልጋል ከሚል ነው አሁን ምንድነው የቀረበው አማራጮች አሁን ባለው በጠቅላይ ሚኒስትር ዶክተር አብይ አመራር ባለው ለውጥ ስለ ፍትህ ምክንያቱም በኢህአዴግ ዘመን አልተቻለም አሁን አዲስ የለውጥ ምዕራፍ ስለሆነ ይሄን ነገር ያቀርቡልን ይሄን ነገር አብይ ብለን ለጠቅላይ ሚኒስትሩ ጽፈናል ሀገር ቤት እንዲቀርቡ ጠቅላይ ሚኒስትሩ አብይ አሁን ይሄን ነገር ማይደግፉና ማይፈልጉ ከሆነ ደግሞ አማራጮችን ያቀርብነው በሶስተኛ ሀገር ይሁን ያ ሶስተኛ ሀገር ግን በምን መልክ ነው የሚከደው ጽፈናል ለተባበሩት መንግስታት ለአውሮፓ ማህበረሰብ ጽፈናል ለኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል ለተለያዩ የአሜሪካ መንግስት ጽፈናል በእነኚህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ለላ ሶስተኛ ሀገርም የመታየት ኦፕሽን አማራጭ እንዳለ ነው ያቀረብነው
መልስ አግኝታችኋል ካንታቸው እስካሁን የተገኘ መልስ አለ ይቅርታ ከጠቅላይ ሚኒስትር አብይም ከተባበሩት መንግስታትም ከሰባት
ጠቅላይ ሚኒስትሩ ጋር ሁለቴ ጽፈናል። በፖስታም በኢሜልም በሚቻለው ሁሉ እንዲደርሳቸው ልከናል። ምንም መልስ ያገኘ ነው የለም። ይሄንን ለምነው ከሌላ ከጻፍነው አውሮፓ ማህበረሰብ እንደደረሳቸውና ይሄን ጉዳይ በአጽንኦት እንደሚከታተሉት ምላሽ ሰጥተውናል። ሌላ በኩል ግን የተፈጠነ ይሄ ነው ማለት የለም።
መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች ወንጀሎች አሉ ከተባለ መጠየቅ ለምን ችግር ይሆናል? በፍርድ ሂደት ውስጥ ለማለፍ ለምን ችግር ይሆናል?
በጣም አመሰግናለሁ አሉላ። በነገራችን ላይ በጣም አድናቂህ ነኝ። እንግዲህ ዛሬ እድሉ ደርሶኝ ነው አንተ እንድትጠይቀኝ ወደዚህ የመጣሁት። ረጅም ጊዜ አድማጭህ ነኝ፣ አድናቂህ ነኝ። በጣም በሳል ጋዜጠኛ ለጠየቅከኝ ጥያቄ መልስ ለመስጠት ሲጀመር፣ አንድ መሪ በሰራው ስራ በአንድ ሀገር ላይ በጉልበት በፈንቅለ መንግስት አድርጎ ስልጣን ላይ ሊመጣ ይችላል፣ በህዝብ ተመርጦ ሊመጣ ይችላል። የተወሰነ የአስተዳደር ዘመን ይኖረዋል። በአስተዳደር ዘመኑ ለሰራቸው መልካም ስራዎች ምስጋናን ይቸራል። ሌላም ሌላም ነገሮች ይገጥሙታል ማለት ይሰጠዋል። ለሚያጠፋቸው ጥፋቶች ግን ተጠያቂ የማይሆንበት ምንም ምክንያት የለም። የምናወራው ስለ መንግስት ነው። ስለዚህ የሚጠየቅበት ነገር አለ። በጣም በዝቅተኛ ደረጃ እንኳን ባሉ ስልጣን ባለ ያላቸው ሰዎች ይጠየቃሉ። እኔ ኮሎኔል መንግስቱ 17 ዓመት አገሪቷን ሲያስተዳድሩና ሲመሩ ያጠፏቸው ጥፋቶች አይጠየቁ የሚል አርጊመንት የለኝም። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይህን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች፣ እሳቸውንም ወደዚህ ስታቱስ የከተቷቸው እሳቸውንም ሆነ አስተዳደራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ ወደ በደም ወደ መጨማለቅ ወደ መጥፎ ነገር ስርዓቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው። በነገራችን ላይ ብዙዎቻችን ከቤተሰቦቻችን የተወሰነ ሰው ሞቷል። በያፋም ሳይድ ይሁን በደርግ ይሁን ተሰልፈው ተጠፋፍተዋል። በመጀመሪያ ደረጃ ላይ ገና ንግግሬን ሲጀምር የገለጽኩት በየትኛውም ሳይል ላይ ማንም ሞተ ዞሮ ዞሮ የጠፋው ኢትዮጵያዊ ነው። በዛ ደግሞ ኩራት ይሰማናል ሳይሆን የሚያጸጽተን ጉዳይ ነው። ያ ጊዜ ለኢትዮጵያ ነው ጥሩ ጊዜም አልነበረም። እና ይሄንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ ያለበት ወይስ የመጀመሪያ ጭፍጨፋውን አከናው ነው? ነገር ግን መንግስቱ ኃይለ ማርያም አጋጣሚ ሆኖ እድለኛ መንግስት አልነበሩ እንጂ የሰራቸውን ስራዎች ብንቆጥር ብዙ ብዙ ነገር ልንል እንችላለን። አሁን ትልቁ ችግር በየትኛው መድረክ ላይ ስለ መንግስቱ ኃይለ ማርያም መጥፎነት ነው የሚነገረው? መንግስቱ ኃይለ ማርያም ገዳይ ነው፣ መንግስቱ ኃይለ ማርያም ዲን ነው፣ በኢትዮጵያ ላይ ጭራሽ አገነስ እንደሆነ ተደርጎ ነው እንጂ እኔ መልካምነቱን ሲነገር ሰምቼ አላውቅም።
ግን ስለ መንግስቱ በሚነገርበት ጊዜ መቶ አለቃ፣ እውነት ነው ብዙ ጊዜ ስለ እሳቸው ነው የሚነገረው። ውሸት ነገር የተነገረ አለ ወይ?
ምን እውነት የተነገረ ነገር አለ? ከዛሬ ደስ
ሰዎች ተገድለዋል።
27 ዓመት ሙሉ ስሰማ ነበር። በየትኛው ሚዲያ በየትኛው መድረክ ላይ መንግስቱ ኃይለ ማርያም አትሊስት እንደዚህ እንደዚህ ነገሮችን አድርጓል ተብሎ በጎ ነገሩ ሲነገር አልሰማሁም።
እሱ ጥሩ ነጥብ ነው። ይሄንን ለአቶ ነሲቡም እናነሳለን። አንድም እንደው የሚመሰገኑበት እሺ፣ መሰለቀ ይቀሩ
ማሩራታ ለጠይቄ ጥያቄ ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የለ። ምንም በዚህ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅንም ጊዜ ያለ አይመስለኝ። ማንም ዜጋ ይጠየቃል። አመሰግናለሁ።
በክርክሩ የተሳተፉት አቶ ነሲቡ ስባት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። እናመሰግናለን። አድማጮች፣ ክርክሩ አላበቃም፣ በመጪው ሳምንት ይቀጥላል። ዝግጅታችንን እያገባደድን ነው። በቀሮቹ ደቂቃ የማጠቃለያ ዜናዎች እናሰማለን።
ፕሬዚደንት ዶናልድ ትራምፕ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ስለደረሰው የአይሮፕላን አደጋ በስልክ ተነጋግረዋል። ጠቅላይ ሚኒስትር አብይ በአደጋው ለሞቱት 8 አሜሪካውያን ቤተሰቦችና ወዳጆች ሐዘናቸውን ገልጸዋል። ኒውዚላንድ ውስጥ ክራይስትቸርች በሚገኝ 2 መስጊድ ላይ ዛሬ በተከፈተ ተኩስ ቢያንስ 49 ሰዎች ተገድለዋል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደርን አስከፊ የኃይል ተጠቃሚነት ተግባር ነው ብለውታል። የኤቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጀት አይሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ የሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለፈው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላይን አየር መንገድ ጀት አይሮፕላን ጋር እንደሚመሳሰል ገልጸዋል። ዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሸባብ አማጽያን ላይ 3 የአየር ድብደባ አካሂዷል። ባለፈው አመት የዛሬ የአየር ድብደባ የተፈጸመበት ተብሎ ነበር የከፋ የአየር ድብደባ የተፈጸመበት ተብሎ ነበር በያዝነው አመትም የሚቀጥለው የአየር ድብደባ ታዲያ ካለፈው አመት 3 እጥፍ ሊሆን ይችላል ተብሏል።
አድማጮች ዝግጅቶቻችን በዚህ ተጠናቀቃሉ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። ¶¶